Voice of America.
የኮቪድ-19 ወረርሽኝን ለመከላከል በወጣው የአስቸኳይ ጊዜ አዋጅ መመሪያ ላይ ሰሞኑን የተደረገው ማሻሻያ የሀገሪቱን ነባራዊ ሁኔታ ከግንዛቤ ያስገባ እንጂ አዋጁንና እየተደረገ ያለውን ቁጥጥር ለማላላት የታለመ አለመሆኑን የኢትዮጵያ ጤና ሚኒስቴር አስታውቋል። ሰሞኑን በተሻሻለው የአስቸኳይ ጊዜ አዋጅ መመሪያ ከውጭ ሀገሮች የሚገቡ ሰዎች ከለይቶ ማቆያ የሚወጡበት ጊዜ ወደ 7 ቀን ዝቅ ተደርጓል። ለኮሮና ቫይረስ የተጋለጡ ነገር ግን ተኝቶ መታከም የማያስፈልጋቸውና አመቺ ሁኔታ ያላቸው ሰዎች ቤታቸው እንዲቆዩ መመሪያው ይፈቅዳል። ፀሐይ ዳምጠው ዝርዝሩን ይዛለች።
በኮሮና ቫይረስ የሚያዙ ሰዎች ቁጥር እየጨመረ የመጣባት ኢትዮጵያ ይሄንኑ መንሻ ያደረገ የመመሪያ ማሻሻ አድርጋለች። ማሻሻ የተደረገው መጋቢት 4/2012 ዓ.ም የኮሮና ቫይረስ መከሰቱን ተከትሎ በወጣው የአስቸኳይ ጊዜ አዋጅ መመሪያዎች ማስፈጸሚያ ላይ ነው። ዶክተር ተገኔ ረጋሳ የጤና ሚኒስቴር የኮሙኒኬሽን ዳይሬክተር ናቸው። ማሻሻ የተደረገባቸው መመሪያዎች ለአሜሪካ ድምጽ አብራርቷል።
ያለንን ውስን ሀብት ኢፌክቲቭሊ የመጠቀም የትኛው ቦታ ላይ የትኛው ላይ ብናረግ ነው ምርመራዎቻችንን ተጋላጭ ሆኖ የህብረተሰብ ክፍሎችና አሁን የምንወስድበት ልይታ የሚካሄድባቸው ቦታዎች ህብረተሰብ ውስጥ ስርጭት ወረድ ስለገባ ያንን ስርጭት መክታት የሚያስችል ስትራቴጂ መነደፍ ስላለበት ያ ተነደፈ። ከዛ ደግሞ መሻሻል ያለባቸው ስልቶቹ ላይ ይሄ ማሻሻያ ደግሞ አንደኛው ቀብር ስነ ስርዓትና የሞትን ተመልክቶ በጤና ተቋማት ውስጥ ህይወታቸው ያለፉ ሰዎች ውጪ ላይም ህይወታቸው የሚያልፍ ሰዎች ምን መደረግ አለበት? አንደኛ በውጪ ላይ ህይወታቸው የሚያልፍ ከባቢ ባለው ጤና ተቋማት ሪፖርት ይደረጋል። ከዛ ናሙና ይወሰዳል። ናሙና ከተወሰደ ውሎ ሳያድር የቀብር ስነ ስርዓት መፈጸም ነው። ይሄ በራሱ ከተሞክሮም ያጋጠመን ችግር ነበር። ህብረተሰቡም ቅሬታ አለው። የህብረተሰብ ቅሬታ ብቻ ሳይሆን ደግሞ ሬሳ ቤት ውስጥ ካለ ሰው መሰባሰቡ አይቀርም እና ይሄ ደግሞ በራሱ ለበሽታው መስፋፋት ያጋልጣል። ወዲያው መቀበር አለበት። መቀበር አለበት ሲባል ግን ጥንቃቄ በተሞላበት ፕሮቶኮሉ በሚያዙ መሰረት አንድ ናሙና ከተወሰደ ቤተሰብ በመረጠው ቦታ ላይ ጥንቃቄዎች ሳይሸራረፉ ጥንቃቄው ተደርጎ ቀብር ስነ ስርዓት መፈጸም አለበት። ይሄ አንደኛ ታሳቢ የሚያደርገው በሽታው ወረርሽኙ እንዳይስፋፋ ስለሚረዳ ነው። ሁለተኛው ደግሞ በጤና ተቋም የሚሞቱ ካሉ እንደ ከዚህ ቀደም ውጤት መጠበቅ የለበትም። ናሙና ከተወሰደ ወዲያው በመመሪያው መሰረት በ20 ሰዓት ጊዜ ውስጥ የቀብር ስነ ስርዓት መፈጸም አለበት ይላል። በዛ መሰረት ለቤተሰብ ተሰጥቶ ጥንቃቄዎቹ ላይ ግን ድርድር የለም።
ከዚህ ቀደም ማንኛውም ሰው ከውጭ ሀገር ወደ ኢትዮጵያ ሲገባ በአስገዳጅ ሁኔታ ለይቶ ማቆያ ውስጥ ለ14 ቀናት እንዲቆይ ይደረግ የነበረው ወደ 7 ቀን ዝቅ መደረጉን በተመለከተም ዶክተር ተገኔ ተከታዩም ብሏል።
ከዚህ በፊት ናሙና ተወስዶ ውጤት ቶሎ ላይወጣ ይችላል። አንደኛ ከአቅም ከላብራቶሪ ምርመራ ማዕከላት ውስን ነበሩ። ሁለተኛ ደግሞ የውጤቱን ጊዜ ይጠይቃል በራሱ እና የተወሰዱ የናሙና ብዛት ደግሞ በየቦታው ሳይስፋፋ ይቆይ ነበር። ከዚህ ጋር አሁን ምንድነው የመጣው የአንቲቦዲ ቴስት የሚባለው ቶሎ ውጤቱን ማወቅ የሚያስችል ጀምረናል። ናሙና ተወስዶ 14 ቀን የነበረው ወደ 7 ቀን እንዲቀንስ ተደርጎ በተቀመጠው ጊዜ በፕሮቶኮሉ መሰረት ያንን የመቀነስ ሪሶርሳችንንም ማባከን የለብንም እና ውስን ሪሶርስ ነው ያለው እንደ ሀገራችን። ተለይም ደግሞ ህብረተሰቡ ስርጭቱ ስለገባ ኢፌክቲቭሊ ያንን በዛ ቦታ ላይ መጠቀም ያስፈልጋል። ይሄ ያዋጣል ከሚል ጥናትም ተደርጎ የተወሰደ እርምጃ ነው። ይሄም ዲ ከማላላት አይደለም።
እንደ ጤና ሚኒስቴር ገለጻ በቫይረሱ የተያዙም ሆኑ የተጠረጠሩ ግለሰቦች በሽታው ካልጸናባቸው በስተቀር በቤታቸው ሆነው ክትትል ይደረግላቸዋል። ዶክተር ተገኔ ይህንን አዲስ መመሪያም ያብራራሉ።
እንከተል የነበረው ቫይረሱ የተገኘበት ሰው በሙሉ ቫይረሱ ስለተገኘበት ብቻ ለዚህ የተዘጋጀ ህክምና ማዕከላት እንዲገቡና አልጋ ይዞ እንዲተኙ ይደረጋል። ይሄ አዋጅ አይሆንም። ምክንያቱም የቁጥሩ እየጨመረ በሄደ ቁጥር ስን አልጋዎች ይመያሉ። እስካሁን የዚህ ማጣጣሚያ አልጋዎች በአገር አቀፍ ደረጃ መረጃ ያለን የሚያሳየው 13500 አካባቢ ነው። የለይቶ ማቆያው ሲጨመር ደግሞ 17300 አካባቢ ነው። ለምሳሌ ሰው እዛ ቢሰጡ ህክምና አይነቶች የተጓዳኝ በሽታ ያለባቸው ህክምና አገልግሎት ያገኛሉ። ተጓዳኝ በሽታ ስንል እንደ ቲቪ፣ ኤችአይቪ፣ ኒሞኒያ፣ ሌሎች የኩላሊት ሊሆን ይችላል። ሌሎች ተጓዳኝ በሽታ ያለባቸው ህክምናውን በቅርበት ማግኘት አለባቸው። ሌሎች የመተንፈሻ አካላት ጋር ተያይዘው መጥቶ የሚያጋጥማቸው ችግር ካለ እሱ ህክምና ይሰጣቸዋል። በመሳሪያም የተደገፈ የመካኒካል ቬንቲሌተር የሚባል የተዘጋጀ ያለ ውስን ቢሆንም ለነዛ ሰዎች ግን ቅድሚያ የሚሰጥ ስትራቴጂና ማሻሻያ ነው። ቤት ውስጥ ማቆየት ሲባል ግን መመሪያው በግልጽ አስቀምጦታል። ይህ ምን አይነት ቤት ውስጥ ለብቻ ለይቶ ራሱን የሚያቆይበት ወይ ደግሞ ራሷን የምታቆይበት ቦታ መኖሩ መረጋገጥ ይቻል ብቻ ነው። ያ ከሆነ ቤት ውስጥ ማቆየት ከዛ ግን ክትትል እየተደረገ የሆነ እክል ካለ ደግሞ በሽታ ምልክቱ ጤንነት ጋር ተያይዞ የሚያጋጥም ችግር ካለ ወዲያው ወደ ሕክምና ማዕከል እንዲገባ ወይ እንድትገባ ይደረጋል። ይሄ አንደኛ ሪሶርስን ኢፌክቲቭሊ ከመጠቀም አንፃር፣ ሁለተኛ ደግሞ አላስፈላጊ ቆይታንም መቀነስ ያስፈልጋል።
የኮሙኒኬሽን ዳይሬክተሩ እንዳሉት ይፋ የተደረገው የመመሪያ ማስፈጸሚያ ማሻሻያ የእርምጃ መላላትን አያሳይም። ህብረተሰቡ ለራሱ ጥንቃቄ እንዲያደርግ ኃላፊነት የሚሰጥና ጽኑ ህሙማን ቅድሚያ እንዲያገኙ የሚያስችል መሆኑን ነው የገለጹት። በራሳቸው ቤት ራሳቸውን ለይቶ ለማቆየት አመቺ ሁኔታ የሌላቸው ግለሰቦች እንደ ከዚህ ቀደሙ በተዘጋጁ ለይቶ ማቆያዎች እንዲቆዩ ይደረጋል ሲሉም አስረድቷል። የጤና ሚኒስቴር የኮሙኒኬሽን ዳይሬክተር ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ።